ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ታህሳስ 30 ቀን 2013 ዓ.ም ተመረነ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ታህሳስ 30 ቀን 402 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ የሳምንቱ አርብ የሚቀርበው ከአድማጮች የደረሱንን የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
የወያኔ ቡድን መስራችና ቀንደኛው የአመራር አባል ስብሃት ነጋ በቁጥጥር ስር መዋሉን የመከላከያ ሚኒስቴር ቃል አቀባይ አስታውቋል። ስብሃት ነጋ መች እንደተያዘ እነዚህ ምንጮች ግልጽ ባያደርጉም በተደበቀበት አካባቢ ሲጠብቁ የነበሩ ግለሰቦች በድሮን ከተደመሰሱ በኋላ ከነ ልጆቹ በፈቃደኛነት እጁን በመስጠት ነው ተብሏል። የትግራይ ኮሙኒኬሽን ኃላፊ የነበረችው ሊያ ካሳ ከተደበቀችበት በመውጣት እጇን የሰጠች መሆኑን ተናግረዋል። ሐሙስ ታህሳስ 29 ቀን የአገዛዙ የመከላከያ ሚኒስቴር ቃል አቀባይ በሰጠው መግለጫ አራት የወያኔ ከፍተኛ የአመራር አባላት መገደላቸውና 9 የሚሆኑ ደግሞ እጃቸው መስጠታቸውን አስታውቋል። ከተገደሉት መካከል የወያኔ ቡድን መብረቃዊ በሆነ ፍጥነት የቅድመ መከላከል እርምጃ በስራዊት ላይ የወሰደ መሆኑን በመግለጽ ሲደነፋ የነበረው ሴኩሪቲ ጌታቸው የተባለው ግለሰብ ለረጅም ዓመታት የኢትዮጵያ ቴሌቪዥን ስራ አስኪያጅና የብሮድካስቲንግ ባለስልጣን ዋና ዲሬክተር የነበረ ዘራይ አሰግዶም የድምጽ ወያኔ ኃላፊ አበበ አሰግዶም ቀደም ብሎ የተነገረው የጌታቸው አሰፋ ወንድም ዳንኤል አሰፋ መሆናቸውን ተገልጿል። ግለሰቦቹ መቼና በምን አይነት ሁኔታ እንደተገደሉ ግልጽ ባይሆንም እጃቸውን ለመስጠት ፈቃደኛ ባልመሆናቸው እርምጃ ተወስዶባቸዋል ተብሏል። እጃቸው ሰርቶ በቁጥጥር ስር ዋሉ ከተባሉት መካከል የስባት ነጋ እህት ቅዱሳን ነጋ፣ ተክለወይኒ አሰፋ፣ ገብረመድህን ተወልደ፣ ወልደ ጊዮርጊስ ደስታ፣ አባዲ ዘሙ፣ ቴዎድሮስ ሃጎስ፣ ምህረት ተከላካይና ብርሃን አደም መሐመድ ይገኙበታል። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ሐሙስ 29 ቀን ባስተላለፈው ዘገባ ከ15 ቀን በፊት ሰብአዊ እርዳታ ድርጅቶች እና በአገዛዙ የተቋቋሙ የጥናት ቡድኖች በየቦታው ተዘዋውረው ተመለከቱት ሁኔታዎች አሳዛኝ መሆኑን ገልጿል። መንኳ የመራብና የምስራቅ ትግራይ አንዳንድ አካባቢዎች መሻሻል ቢታይባቸውም በአብዛኛው የጸጥታ ችግር መኖሩን ገልጸዋል። በከተሞች አካባቢ የሚገኘው አንጻራዊ የጸጥታ ሁኔታ ጥሩ ቢሆንም በገጠር ውጊያዎች እየተካሄዱ መሆናቸውን አስተማማኝ እንዳልሆነ ተገልጿል። ሂትሳርስ በተባለ የስደተኛ ካምፕ ውስጥ አንድ የእርዳታ ሰጪ ድርጅት ሰራተኛ ተገድሎ በመገኘቱ በትግራይ የተገደሉ የእርዳታ ሰራተኞች ቁጥር ወደ 5 ማድረጉ ታውቋል። ሁለቱም ቡድኖች ባቀረቡት ዘገባ በትግራይ አብዛኛው ክፍል የአገልግሎት መስጫ ተቋሞች በመጎዳታቸው ምክንያት እርዳታ ባልቸኳይ ለማቅረብ የማይቻል መሆኑን ገልጿል። እንዲሁም የምግብ አቅርቦት በጣም ውስን መሆኑ ከመገለጹም በላይ በየቦታው በርካታ ዝርፊያዎች መካሄዳቸውን ተነግሯል። የሱዳን የዜና ምንጮች እንደዘገቡት በቅርቡ በሱዳን የተያዘው የኢትዮጵያ ግዛት ለማስመለስ ሰሞኑን የኢትዮጵያ ወታደራዊ ኃይል ሁለት ጊዜ ሙከራ አድርጎ ሳይሳካለት ቀርቷል ብሎ ዘግቧል። አገዛዙ ችግሩን በጦርነት ሳይሆን በውይይት መፈታት እንዳለበት ቁርጥ አቋም በያዘበት ሁኔታ በወታደር በኩል ጦርነት ይደረጋል ተብሎ ባይጠበቅም በአካባቢው በሚገኙ የአማራ ሚሊሻዎችና ታጣቂዎች የተለያዩ እርምጃዎች ሊወሰዱ እንደሚችሉ ብዙዎች ይገምታሉ። የደቡብ ሱዳን ፕሬዝዳንት ሳልቫኪር ሁለቱ አገሮች በድንበሮቻቸው አካባቢ የተከሰተውን ውጥረት ተዋይቶ መፍታት አለባቸው የሚል መልእክት ሲያስተላልፉ፣ ሻቢያ ደግሞ ቀደም ብሎ ጦሩን ወደ ሱዳን ድረስ ማንቀሳቀሷ የሚታወቅ ሲሆን ከጥቂት ቀናት በፊት የሻቢያ ባለስልጣኖች በካርቱም ተገኝተው ከተለያዩ የሱዳን ባለስልጣኖች ጋር ውይይት አካሂደዋል። ዛሬ አርብ ታህሳስ 30 ቀን ደግሞ የጃንጀዊት ሚሊሻ መሪ በሆነው በሱዳን ምክትል ፕሬዝዳንት የሚመራ ልዑክ ከሻቢያ መሪ ጋር ለመነጋገር አስመራ መግባቱን ተነግሯል። ቦይንግ የተባለው የአውሮፕላን አምራች ኩባንያ ከአሜሪካው የፍርድ ተቋም ጋር ባደረገው ድርድር የቦይንግ 737 ማክስ አውሮፕላኖች ለደረሱት ጉዳት 2.5 ቢሊዮን ብር እንዲከፍል ሐሙስ ታህሳስ 29 ቀን ስምምነት ላይ ተደርሷል። ከ2.5 ቢሊዮን ዶላር ውስጥ 500 ሚሊዮን የሚሆነው በተከሰከሰው የኢትዮጵያ አየር መንገድ አውሮፕላን ውስጥ ለነበሩ 289 ተሳፋሪዎች ቤተሰቦችና እንዲሁም በኢንዶኔዥያ በተመሳሳይ የአውሮፕላን አደጋ ህይወታቸው ላጡ እንዲሁም የተደረገ ነው ቢባልም በተለይ በኢትዮጵያ አየር መንገድ ላይ በደረሰው አደጋ ህይወታቸው ያጡ ዜጎች ዘመዶች የቀጠሯቸውን ጠበቆች በጀመሩት የሲቪል ክስ የሚቀጥሉ መሆናቸውን አስታውቋል። የአገዛዙ ባለስልጣኖች የተለያዩ ተቋሞች የበላይ ኃላፊዎች የኮሮና ቫይረስ መከላከያዎችን አለመጠቀማቸው ስጋት እየሆነ መምጣቱን የጤና ጥበቃ ሚኒስቴር ገልጿል። ለነዚህ ሹሞች በትላልቅ መድረኮች ሳይቀር የአፍና የአፍንጫ መሸፈኛዎች ወይም ማስኮችን ሳይጠቀሙና ርቀትን ሳይጠብቁ መቀመጥ የተለመደ ሲሆን ለህብረተሰቡ የተሳሳተ መልእክት በማስተላለፍ ከፍተኛ ጉዳት እያስከተሉ ይገኛሉ ተብሏል። ከቅርብ ጊዜ ወዲህ የኮሮና ቫይረስ በከፍተኛ ደረጃ በህብረተሰቡ ውስጥ እየተስፋፋ የሄደበት ምክንያት ከንዝላልነት መሆኑን ገልጸው ኃላፊነቱ ከከፍተኛ ከባለስልጣኖች የሚጀምር መሆኑን የጤና ጥበቃ ሚኒስቴር አስታውቋል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
እናቴ ስትወልደኝ መቻም ማከረችኝ፣ ኢፌስ ጎድን ትተደግማ ማለችኝ። ሳኩኝ በልጅነት አለቀስኩ አድጌ፣ የትላንቱ ለጋ ዛሬ ገጣ። እናቴ ስትወልደኝ መቻም ማከረችኝ፣ ኢፌስ ጎድን ትተደግማ ማለችኝ። በምት መጠባባ እምዬ ስትወልደኝ ማስተማራ ኖሯል ኑሮ እንደሚጨንቀኝ። እናቴ ስትወልደኝ መቻም ማከረችኝ፣ ኢፌስ ጎድን ትተደግማ ማለችኝ። ሳኩኝ በልጅነት አለቀስኩ አድጌ፣ የትላንት ለጋ ዛሬ ገንተው። አልፎ ልጅነቴ ጎፍላን ጀነጨው ስለት የደብራሉ ተሰብስሎ የለም ሕያውነት ዘላለም መጨጨት ከሞት ተከትሎ እንዳማሩ መቅረት። ወልደኝ መቻም አከረች የፊት ጎድን ተታደግ ማማርች ሳኩኝ በልጅነት አለቀስኩ አድጌ የትላንቱ ለጋ ዛሬ ግን ዓለም ለማየት ትላንትና መቶ ዛሬ ሆኖ መሄድ በሳትን ተከቶ ያለም መሻዳሪ አላፊት ነጋ ሳያውቀው ይሸኛል በተኛበት አልጋ
አድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሃፓይ ሳተላይት የሪዮ ስርጭት የደብዳቤዎች አምድ መርሃ ግብር። በዚህ ወቅት ኢትዮጵያ ሀገራችን ስለተደቀኑባት አደጋዎች የሚፈሰውን የህዝብ ደም በተመለከተ የተለያዩ ድምጾች እየተሰሙ ናቸው። አንዳንዶቹ ራሳቸው ገድለው ራሳቸው አቅሱለው ራሳቸው አፈናቅለው ራሳቸው ዘርፈው ራሳቸው አፍነው ራሳቸው ቤት ንብረት በእሳት አጋይተው ራሳቸው ቤተክርስቲያናትን አፍርሰው ራሳቸው የሰው ልጅ እየሰቀሉ ወዘተ አብረውን ሊያዝኑ ሲሞክሩ የሃዘናችን ሚዛኑን ያከበዱብን ነው። ወያኔም እንዲህ አድርጎን ነበር። ወያኔ ይገድለንና በጠመንጃው ይወጋንና በሳንጃው ድምጻችን ይሰርቀንና በኮሮጆ ቀዳዳነት ያሳብብ ነበር። ያኔ አድርባዮቹ የበላባዮቹ ተደጋግሞ እንደተባሉት ለሆዳቸው ያደሩና በገዛ እጆቻቸው አንጎላቸውን ያበከቱና ያበሰበሱ እነማን እንደነበሩ በስምና ባድራሻ አይታወቁ ነበር። ነበር ያልኩት የፋሽስቶቹ ወያኔዎች ዘመን ቅሪት ጥላው ብቻ ቀርቷልና ነው። ይህ ጥላ ግን በሽምቅ ደም አፍሰሱ ሽብር መፈጸሙ የሚጠበቅ ቢሆንም እንደቀድሞ ግን በሰፊው የትግራይ ህዝብ ስም እየማለና እየተገሰተ መቀጠል የማይችል ሲሆን በተከላቸው ሹሎች በመላው ሀገሪቱ ሊባል በሚችል ደረጃ ሽብር መፈጸሙ የሚጠበቅ ነው። ወያኔ ብልጽግና በሉኝ ባለው ዘረኛው ቡድን ኦዴፓ ውስጥ ለመኖሩ መጠራጠር የገዛ ህሊናን እንደመደንቆል ይቆጠራል። ከደብዳቤ መነሻ እየገደሉን ደግሞ መለስ ብለው የልቅሷችንን ሙሾ ደርዳሪዎች ሲሆኑ ያያየን የሀገራችንን ሉዓላዊነት ለማናጋትና የህዝቧን አንድነት ለመበታተን የማይፈነቅሉት ድንጋይ እንደሌለ በአይኖቻችን ስር በየቀኑ ከሚፈጸሙት አረመናዊና ፋሽስታዊ ድርጊቶች መገንዘብ ይቻላል። ይህ ኦዴፓ የተባለው ጽንፈኛ ቡድን ሌላ ሳይሆን የሽብርተኛ ወነግ ሌላኛው መጠሪያ ለመሆኑ በርካታ መረጃዎች መጥቀስ ይቻላል። ድምጾ ወያኔና የትግራይ ቴሌቪዥን ተዘግቶ ጽንፈኛው ኦኤምኤን ያልተዘጋበት ሚስጥር መቃብር በራሱ ላይ አይፈራ አይመለስም እንደሚባለው ገዢው ኦዴፓ ሸባሪ ኦዴፓ ሆነና ኦዴፓ የራሱን ልሳን ይዘጋል ማለት አይንን ገልጦ ማንቀላፋት ነው ላለው በመተከል በወለጋ ባርሲ ወዘተ ሰዎች በተኙበት በቤቶቻቸው በተቀመጡበት እየተለዩ ተገድለው በርስ በርስ ግጭት እየተባለ እንዲወራ መደረጉ ወንጀልን ማበራከት ግፍን ማክፋት መሆኑ ሊታወቅ የሚገባው ነው። ጥንፈኛው ኦዴፓ ኮንሶን ደራሽን ቦንኬንና ገረሴን የመውረር ዘመቻውን በኮንሶ ፈጽሞ በርካቶችን መጨፍጨፉን ማስተዋወቅ ብቻ ሳይሆን ጨፍጫፊውን ኦነግ ነው ብሎ ሲነግረን ራሱን በሌላ ስም መጥራቱ እንደሆነ ልብ ልንለው ይገባናል። ከዚህ ቀደም በጋሞች ላይ የተፈጸሙ አስተቃቂ ግድያዎችና ማፈናቀሎች የተፈጸሙበት ምክንያቱ ጋሞን ጎፋን ወላይታን ዳውሮን ለመጨፍለቅ የታቀደው ሴራ ካል መሆኑንም ልናስተውለው ይገባናል። ከዚህ ቀደም በጌዲዮ የተፈጸመው ማፈናቀልም ከዚሁ ከኦዴፓ የግዛት ማስፋፋት ሴራ አንዱ መሆኑን ለመገንዘብ የሚጠይቀው አይነ ህሊናን ክፍት ማድረግ ብቻ ነው። የሀገራችን ድንበር በባድ ጦር ከተወረረ ከ15 ቀናት በላይ ተቆጥሮ የዘረኛው ኦዴፓ መልመጥመጥ ኦዴፓ ለኢትዮጵያ ደንታ እንደሌለው የሚያሳይ ነው። ኦዴፓ እንደ ኢዜማ የመሰሉ የተጋጠ አጥንት ለመለቃቀም የተኮለኮሉ ባንዳ ቡችላዎችን በዙሪያው ቢኮለኩልም ሀገርን እና ህዝብን ገዢ ካገኙ ከመሸጥ ወደ ኋላ የማይሉ መሆናቸውን ማየት ይችላል። ይህ ማለት እነዚህማ በዝምታ ያለፉ በመሆናቸው ብቻ በህዝብ ጠላትነት እየፈሰሰ ባለው የህዝብ ደም የማይጠየቁበት አንዳች ሰበብ ሊደረደር አይችልም። ያገራችን ህሉና በእኛ እጅ ስለሆነ ምን ማድረግ አለብን የሚል ጥያቄ ያነሳን መዋየት ይበጀናል በሚል ጭብጥ ላይ ስምምነት ሊኖረንና ለማሳካትም ልንደራጅ ይገባናል። እስኪ እንመልከተው። የሀገራችን መሬት ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በገንጣዮች በአሸባሪዎች በፍልፈሎችና በአይጠ መጎጦች እየተሸረሸረ መሆኑን መመልከት ደጋግመን መመልከት ግዴታችን ሊሆን ይገባዋል። በበኩሌ በየደብዳቤዎቼ ረገጥ እያደረኩ የማነሳው ኢሃፓ ከ10 አመታት በላይ ያነሳ የሚገኘውን ሁሉን ያካተተ የሽግግር መንግስት መቋቋም ብቻ ነውና ለዚህ እውን መሆን እንታገል። የሽግግር መንግስት ይቋቋም የሚል ድምጻችንን እያሰማን እንታገል የሚለውን ማስተላለፍ ወዳለው በማለት ደብዳቤያቸውን ያደረሱን ታዬ ቶላ ከጎላ ሚካኤል አዲስ አበባ ናቸው።
የደስ ለፍሮተ ዲሞክራሲ ሬዲዮ የደብዳቤዎች አምድ አዘጋጅና እንዲሁም የዘውትር አርብ የደብዳቤዎች አምድ አድማጮች በሙሉ ውድ አድማጮች እንኳን ለገና በዓል አደረሳችሁ ይያልኩ። የዛሬው ደብዳቤ ሲጀምር ምን ነው ባልወለድ ኖሮ መቼ አይነብር የጠራስ መንጋ አገር ሲያተራምስ ይያልኩ ጀምራለሁ። ምን ነው ባልወለድ ኖሮ አይን ኑሮኝ ጆሮዬም አልሰማም ነበር የናትን እሮሮ መኖር ደግ ነው ይሉ ነበር የድሮ አባቶች። በሰላም እየኖሩ በእናታቸው ቤት ለኔ ይሻለኝ ነበር ያኔ ተጨናግፌ በቀር መቻየው ነበር ኢፍታዊ ሰዓት ህዝብን ሲያስተራምስ ማየትና መስማት ይዘቀጥታል። ቦላጅ እናት ፊት ልጇን ሲታረድ ባልወለድ ኖሮ አላይም ነበር ክፍና መከራ ችግርም ሞትም በእናት ኢትዮጵያ ላይ ሲያንጃብብ ሌላ አሳቶን የጋራ ቤታችን እናት ኢትዮጵያ ናት አሳዛኝ ሊጋ የአባሱን ገዳይ አባባ የሚል አሞተ ቢሶች የተፈጠሩባት የክፈኞች አገር ኢትዮጵያ ናት። ያልታደለች አገር ከውጭ ጠላቶች በላይ ጠላት እየሆኑ የገዛ ልጆቿ መልሰው መላሰው ሰላም ንስቷት ለዘመናት ጉዳት እንዲደርስባትና በችግር በመከራ ተጠላልፋ እንድትወጥ አድርጓታል። ለዚህ ሁሉ ትልቁ ምክንያት ከህዝብ ወክልና ውጪ በማጭበርበር ወይንም በተመንጃ ኃይል ስልጣን የሚይዙ ቡድኖች ወይንም ግለሰቦች በሚያሳዩት ስግብግብነትና ከስልጣን ሶሻኝነት የተነሳ የህዝቡን
ፍትሃዊ ዲሞክራሲያዊ መብት አፍኖና አደናቅፎ እስከሚሞት ድረስ ጸረ ዲሞክራሲያዊ አገዛዝ አስፋፍቶ ህዝብን አፍኖና ረግጦ አባረ ሆኖ አባት እስከሊ ድረስ ረግጦ ለመግዛት የሚፈልጉ ገዦች የሚወለዱባት እድለቢስ አገሮና ለዘመናት ኖራለች። አሁንም ያው ነው የባሰ ውጥንቅጥና ትርምስ ውስጥ ነን ያለ ነው። ታዲያ እንዲህ አይነት ስርዓት ላንዴም ለሁሌም ወደ ህዝባዊ አጀንዳ እውን እንዲሆን ጠንክረን በጋራ መታገል የግድ ይለናል። ታዲያ እነዛ ጠብደል ብሔረተኞችና ስውር የፖለቲካ ሱሰኞች ተስፋ የምናስቆርጥበት ለዘመናት የሰው ልጅ እስር ቤት ሆና ብዙዎች በግፍ የታሰሩበት የተገረፉበት በጅምላ የተገደሉበት ቀባሪ ጠፍቶ ሬሳቸው በጅብ የተበላባት የመከራ አገር የነበረች ስለሆነ እኛ ልጆቻ ሁላችንም በአንድነት ቃል ኪዳን ተሳስረን ያንን የማይቀረውን የትግል መፈክር አንስተን ሁሉን ያቀፈ ግዚያዊ ህዝባዊ ዲሞክራሲያዊ መንግስት መስርተን መስረታውን ለማይፈልጉ ሁሉ የማይቀር መርዶ መሆኑን አስረግጠን ማሳየት አለብን። ታዲያ ለዚህ ሁሉ እንቅፋት የሚሆኑ ካሉ ራሳቸው ሆድ የራሳቸውን ሆድ ወደ ራስ እንዲቀይሩ ያሳስባሉ። እዚህ ላይ ኢትዮጵያ የሚለው ስምና ሉዓላዊነቷን ማየት የማይፈልጉ ኃይሎች ወይም ጠንካራ የወጣች ኢትዮጵያን ፍጹም ማየት መስማት የማይፈልጉ አንዳንድ እርኩስና አረመኔ የሆኑ ዜጎች ስላሉ እነዚህ ከይሲ ዜጎች ብቻቸው እንዳሉና ከለየላቸው ጣላቶች ድጋፍና እርዳታ እያገኙ እናት ሀገራቸውን የሚወጉና እስከ እለተ ሞታቸውም ድረስ ውድቀቷ እንዲፋጠን ለተቀስ ይታገሉ አይተን ታዝበናል። መቼ በትዝብት ብቻ ይታለፍና ሁልሽም በኢትዮጵያ ህዝብ ዘንድ የሰራችሁትን ጥፋት ክፋት አለ ተዳምሮ ተመዝግቧል። ልብ ያሉ ልብ ይበል። ወያኔ በጥፋቱ እየከፈለ ያለውን የወርደት እዳ እንዳለ ሆኖ ታዲያ መቼ ጥፋተኛ ወያኔ ብቻ ሆነና የወያኔ የጥፋት ተልእኮ የሚያራግቡ ሁሉ ያ ቀን የደረሰለት ወይናቴ ያኔ ባትልኝ ጥሩ ነበር የሚልበት ጊዜ ሩቅ ባይሆንም እንዲህ አይነት ወንጀል ከአገር አልፎ ዓለም ያወቀውና ፀሐይ ሞቀውን ወንጀል የሚረሱ ካሉ ኦነጎች ብቻ እንጂ ሌላ ወገን እንዴት ይረሳል? የአማራ ወጣቶች በፋኖ ተደራጅተው ወያኔን ሲፋለሙ፣ የኦሮሞ ወጣቶች በቄሮ ተደራጅተው ወያኔን ሲፋለሙ፣ የጉራጌ ወጣቶች በዘርማ ተደራጅተው ወያኔን ሲፋለሙ፣ የሲዳማ ወጣቶች በእጄቶ ተደራጅተው ወያኔን ሲፋለሙ፣ የአፋር ልጆች፣ የሶማሌ ልጆች፣ ሁሉም የኢትዮጵያ ልጆች በየፊናቸው ቢታገሉም የሞት ትንሽ ባይኖርም በቁጥር የበዛ ሞት የሞቱት የኦሮሞ ወጣቶች ቄሮ ሲሆኑ ከአመት በፊት በእሬቻ በዓል ላይ የተጨፈጨፉት 900 ኦሮሞ ተወላጆች እልቂት አንዲት ቃል እንኳን ትንፍሽ ሳይሉ የቆሰሉት ድነው ከሆስፒታል ሳይወጡ ወያኔ ተነካብን ብለው ቡራ ክረዩ የሚሉ የኦነግ አባሎች ፍጹም ታሪክ እስከሚታዘባቸው ድረስ ከወያኔ ጋር ጋዳላማ ጉዟቸውን ቀጥለዋል። ግም ለግም አብርሃም ግም ስለሆነ መንገዱን ጨርቅ ያዘግላቸው ይላል። የዛሬውን ደብዳቤን እዚህ ላይ እደመድማለሁ። ሀገራችን ኢትዮጵያ እግዚአብሔር ይጠብቃት መልካም የገና በዓል ይሁንልን እያሉ ደብዳቤያቸውን ያደረሱልን ማሲንቆ ጉልማ ከቶሮንቶ ካናዳ ናቸው።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና አድማጮች በሙሉ እንደምን ሰምታችኋል? አምባገነኖች ቆጥያቸው አንድ አይነት ነው። ተቀናቃኞቻቸውን በሙሉ በማጥፋትና ተከታይና ደጋፊውን ሁሉ በማሸማቀቅ ይታወቃሉ። አምባገነኖች መጀመሪያ የሚክዱ የሚገድሉና የሚያጸዱ የቅርብ ጓደኞቻቸውን ነው። በዚህ ጨካኝ ባህሪና እርምጃቸው የሚታወቁት ሶስቱ አምባገነኖች አረመኔው መንግስቱ ኃይለማርያም፣ መለስ ዜናዊና አብይ አህመድ ናቸው። አምባገነኖች ገና በአገሪቱ የስልጣን እርከት መውጣት ሲጀምሩ እያጠፉት የሚጓዙት ግልጽነትን፣ ተጠያቂነትን፣ ብሔራዊና ታሪካዊ ኃላፊነትንና ተጠሪነታቸውን በማግበስበስ ነው። ሁሉም አምባገነኖች መረጃዎችን በማፈን ህዝቡን ለሀገሩና ለመንግስቱ ባይተዋር ማድረግና دفار حق اینجا اگر ودادن نا آنده بس رتو زیگوچن کاتگواچو بماراکن نا ولون نگر بمکودادر اگر نا حزب سیاشبرو آیتنان مالتنو بمتکوم خداموچن فریوچن بمحابر سبوفیت یتناکو دکاما گل سبوچن بزوری اچو سمسبو یحکم دوزا ترا بترا سیاتفو آیتنال کزیام دکامن نا لفسفس گل سبوچن በደካ ማጎና ቸው ገብተው በዙሪያቸው በመኮልኮል የስልጣናቸውን መንበር ያደረጃሉ። ታዲያ ይሄን አደገኛ ክስተት እየተከታተሉ ያምባግነሮችን ገመና ለህዝብ ማጋለጥና ሲራቸውን ባጭሩ መቅጨት ደግሞ የማንም ሀቅኛ ዜጋ በሄራዊና ታሪካዊ ግዴታ ነው። አንባግነኖች ብርጫን ለሽፋን ኮሚቴን ለተገነና ማከላዊነትን ለስልጣናቸውና ሁሉን ነገር ለመቆጣጠር የሚጠቀሙባቸው ስልቶች መድረክና ዘዴዎች መሆናቸው የታወቀ ሀቅ ነው። ኮሎኔሉ ለምሳሌ ለይስሙላም ቢሆን ገና በኢትዮጵያ ህዝብ አልተመረጠም። ነገር ግን በአገሪቱ ውስጥ በነበረው ቀውስ ምክንያት በውጭ መንግስታትና በከዳቸው ወዳጆቹ በወያኔዎች ቀጭን ትዕዛዝ ነበር ስልጣንን በአድራ መልክ ከወያኔ ኢህአዴግ የተረከበው። ስልጣኑ ሲጠመው ደግሞ ወያኔን ከርቶ ኢህአዴግን በትኖና እነለማ መገርሰን አሰናብቶ ስልጣን በራሱ እጅ አከማችቶ ቁጭ ብሏል። በቀጣይነትም ብልጽግና የሚባል የራሱ የሆነ የስልጣን ጎጆ ሲቀልስና ስልጣን ይቀናቀኑኛል ያላቸውን ሁሉ ከወዲሁ ሲያርቅ ስናይ ደግሞ ግልገሉ አምባገነን አገራችን በኃይል ለመግዛትና ህዝባችን በነፍጥ ለማንበርከክ መዘጋጀቱን ይደግረናል ማለት ነው። የስልጣን ምጭ ህዝብ መሆኑ ቀርቶ ነፍጥና ወታደር ከሆነ ደግሞ ወታደራዊ ፈላጭ ቆራጭነት ማለት እርሱ ነው። ባደረጀው ብልጽግና ወሰበሰባቸው ዘረኞችና ባዋቀረው ኮሚቴ አማካኝነት ተመርጦ ለመቀጠል ደግሞ ደፋቀና ያለ መሆኑን ልብሎ ኮሎኔሉ ከሆም በፊት ለአንድ ጎሳ ብለን ህገ መንግስት አንሽርም ብሎ እንደ ተመጻደቀው ስልጣኑን ለማጣናከር ባሻገር አሮጌውን ስርዓተ መንግስት ማስቀጠሉና የወያኔ ህገ መንግስት የጎሳ ፌዴሬሽንም ሆነ በዘር የተዋቀረው ድርጅታዊ ሰንሰለቶች ሁሉ ምንም ሳይነኩ እንደሚቀጥሉ በእርግጠኝነት መናገር ይቻላል። ኮሎኔሉ በቀድሞ የኢህአዴግ መዋቅር ውስጥ ተራና እግረኛ ካድሬ ሳይሆን በድርጅቱ ማዕከላዊ ኮሚቴ ውስጥ ትልቅ ቦታ የነበረው ባለ ስልጣን ነው። በአገሪቱ ውስጥ ተደረጉና ተፈጸሙ በተባሉት ውሳኔዎች ሁሉ የእጁ አሻራ አለበት ማለት ነው። ታዲያ በምን ሂሳብ ይሆን እርሱ ከወያኔ ቱባ ቱባ ፋሽስቶች በተለየ መልክ የሀገራችን ተራማጅ መሪ ተብሎ የሚዘፈነለት? ይህ መቼም ብዛት ነው። ይህ በእንዲህ እንዳለ ያላቻ ጋብቻ እንዲሉ አሁንም ያገባናልና በሁለቱ ባተሊያም ባግነኖች ማለትም በአብይ አህመድና በኢሳያስ አፈወርቂ መካከል ያለው ግንኙነት ምንድነው ብለን መጠየቅ እንገደዳለን። ለመሆኑ የሻቢያ ጦር ወደ ትግራይ ክፍለ ሀገር ዘልቆ ጦርነት ሲገጥም ከኮሎኔሉ በስተቀር ሌላ የሚያውቅ ባለስልጣን አለ? በሀገሪቱ ውስጥ የአገሪቱ የመጨረሻው የስልጣን እርከን መሆን የነበረበት ምክር ቤትስ ስለ ሻቢያ ጦር ጣልቃ ገብነት ምን የሚያውቀው ነገር አለ? አዲስ ግልገል አምባገነን ከአረብ ኤምሬት ከግብጽ ከሳውዲ አረቢያና ከሌሎችም የመካከለኛ ምስራቅ አገሮች ጋር ስላደረገው ግንኙነት ከኢሳያስ ውጪና ከራሱ በስተቀር ሌላ ኢትዮጵያዊ ባለስልጣንም ሆነ የአገሪቱ ህዝብ የሚያውቀው ነገር አለ? አብይ አህመድ በአገሪቱ ውስጥ የተሰየመው ብልጽግናም ሆነ መንግስት ነኝ የሚለው ክፍል ነው ወይስ ኢሳያስ አፈወርቂ ነው የሚቀርበው? በዚህ ዙሪያ ያገባኛል ይህ የአገሪቱ ጉዳይ ነውና መመርመር አለበት ብሎ ጥያቄ ያቀረበ መግለጫ ያወጣም ሆነ ህዝባዊ ውይይት የከፈተ ጋዜጠኛ የህግ ባለሙያም ሆነ ኃላፊነት የተሰማው ምሁር የለም። በዚህና በመሳሰሉት አንኳር የአገሪቱ ጉዳይ ውስጥ በመገባትና ቁም ነገር በመስራት ያልታደለው ሀዲዮን ኢዜማን ሳይጨምር ማለት ነው። ሌሎች አሉ የሉም እየተባሉ የሚታሙት ድርጅቶችስ በዚህ ዙሪያ ምን ይላሉ? ለምንስ ድምጻቸው ጠፋ? አንዱን ይዞ ሌላውን በመልቀቅና እንደ ቆላ ዛፍ በጅምላ የሚጮህ መንጋ ወደ ኋላ ተተን ማለት ነው። በእንደዚህና በመሳሰሉት ወሳኝና ብሔራዊ ጉዳዮች ላይ ከኔ ወስተቀር ማንንም ማውቅ የለበትም ብሎ የተሰየመው ግልግል አምባገነንስ ከራሱ ቀጥሮ ሌላ ማንንም ተጠያቂ ሊያደርግ ይችላል? የኢትዮጵያ ህዝብ በኢትዮጵያና በኤርትራ መካከል ተደረገ ስለተባለው የሰላም ውልም ሆነ የጦርነት አዋጅ የሚያውቀው ነገር የለም። ታዲያ ይህ ሀቅ አጢኖና ተገንዝቦ ባለቤትም ሆነ መንግስት የሌላት ሀገር ኢትዮጵያ ብቻ ናት ብንል ማጋነን ሊሆን አይችልም። ድንበራችን በሱዳን ሲደፈር የፈረደበት አማራ ባለበት ቀዬ ሁሉ ሲጨፈጨፍ ኦዴፓን የሚመራው አብይ አህመድ የሚያውቀው ነገር የለም ብሎ ክርክርስ ከየት የመጣ ነው? በድርጊቱ ሳይሆን በአፉ በብሔራዊ ራዕዩ ሳይሆን በሰበካው ፍቅር ይወደቁ የሳይበር አርበኞችን የመንደር ጨዋታ ሳንጨምር ማለት ነው። ሌላው ስለ ሀገሪቱ ጉዳይ ያገባኛል ብሎ እየተተራመሰ ያለው የብዙሃኑ መገናኛ አክታጃውን ስቶ ገደል ከገባ ውሎ አድሯልና ስለርሱም ጊዜ ማጥፋቱ ስራፈት ያረጋልና ተሸፍኖ ይብስል ማለቱ ማለፉ ይሻላል። ሌላው ኮሎኔሉ ከሰሞኑ የብልጽግና ማዕከላዊ ኮሚቴ አባላትን ሚኒስትር ተብዮችንና የምክር ቤት አባላትን ሰብስቦ ማንንም ሰው ከኔ ጽፈት ቤት እውቅና ውጪ መግለጫ መስጠትም ሆነ መናገር አይችልም ብሎ ማስጠንቀቂያ መስጠቱን ሰምተናል። ማስጠንቀቂያውን ተከትሎ የተከራከሩት ግን አሁንም በጣት የሚቆጠሩ ግለሰቦች ብቻ መሆናቸው ነገሩን የበለጠ አሳሳቢ ያደርገዋል። እናስ ከኔ ጽፈት ቤት እውቅና ውጪ ማንንም ትንፍሽ ሊላይ ፈቀደለትም ብሎ ሲዝት ለምን ብለው የጠየቁ የብልጽግና ባለስልጣኖች ለምን በቁጥር አነሱ ብሎ መጠየቅ የግድ ይሆናል ማለት ነው። ማለትም በታሪክ አምባገነኖች ለቀው የሚወጡት አደርባዮች ብዙሃን በሆኑበት ሸንጎ ውስጥ መሆኑን ስለምን ረዳ ነው። ብዙም ሩቅ ሳንሄድ በአግራችን ኢትዮጵያ ውስጥ የመንግስቱ ኃይለ ማርያምና የመለስ ዜናዊ ሸንጎዎች ተራ በተራ ማስተውስ ብቻ ይበቃል። ታዲያ ይህን ሁሉ ላየና ለታዘበ ዜጋ እውነትም ግለሰቡ አምባገነንነቱ ከራሱ ላይ ወጥቷል ቢባል ይፈረድበት ይሆን? ምክንያቱም በጋራ አመራር ሳይሆን በግለሰብ ቀጭን ትዛዝ እየተዘወረ የቀጠለው ብልጽግና ራሱን ብቻ ሳይሆን ሀገራችንን ወደ ገደል ይዟት እየነጎደ መሆኑ ግልጽ ነው። በአካባቢያችን ወጪና ገቢው የማይፈተሽበት ካፈተተው አገርና ግለሰብ ጋር የፈለገውን ግንኙነት መፍጠርና መፈራረም የሚችልና ጦርነት በፈለገው ጊዜ ማወጅ የሚችል ከኢሳይያስ ቀጥሎ የኛው ግልግል አምባገነን መሆኑ አገር ወዳሮችን ያንገበግባል። ታዲያ ይህች ባቂላ ካደረች በኋላ ትቆረጠምም እንዲሉ ሰውየው ብዙ ነገር ከመበላሽቱ በፊት መታገድ ያለበት ነገሳ ይሆን ዛሬ ነው። ነገርን ነገር ያመጣዋል ነውና አሁንም አስመረንበት ማለፍ የምንፈልገው ትዝብታለ። ይኸውም ከሶስት ዓመት በፊት በኢህአዴግ ተመርጦ ወያኔን ሸውሎና የኢትዮጵያን ህዝብ አታሎ ስልጣን ኮርቻ ላይ ቁጥጥ ያለው ግልግል አምባገነን ኢሳያስ አፈወርቂን ጀምሮ ብዙ አማካሪዎች እንዳሉት ያደባባይ ሚስጥር ነው። ኢሳያስን ከሌሎች አማካሪዎች ሁሉ ልዩ የሚያደርገው ግለሰቡን ከውጭም ሆነ ከውስጥ ወዳጅና አጋሮቹ ሁሉ ለይቶ ልክ እንደራሱ ብቻውን እያወራ የሚውል ባተሌ አድርጎ ጥሎት እንደሚሄድ በርግጠኝነት መናገር ስለፈለግን ነው። ከዚያ በፊት ግን ዛሬ የሻቢያ አባገነንም ሆነ ኮሎኔሉ እንዳፈተታቸው የሚያርጉት ነገር ሁሉ ብዙ ርቆ መሄድ እንደማይችልም በዚህ አጋጣሚ መጠቆም ወዳለሁ። ይህ እየፈጸሙት ያሉት ብሔራዊና ታሪካዊ ክህደት ነገር ከኤርትራም ሆነ ከኢትዮጵያ ህዝብ ጋር አብሮ እንደማቆማቸው ግን በርግጠኝነት መናገር ይቻላል። ኮሎኔሉ ወያኔን ለማጥቃትም ሆነ ትግራይን ለመውረር የኢሳያስ ጦር ትግራይ እንዲገባ መፍቀዱ ብቻ በታሪክ ከፍሎ የማይዘልቀው እዳ መግባቱ ማወቅ ይኖርበታል። መጨረሻም አምባገነኖች ገና ሲጀምራቸው ውሃ በቀጠነ ቅራኔ ያበዛሉ። የአይነህ ቀለም አላማረኝም፣ አካሄድህ አልጣመኝም፣ ጥላህ ከብዶኛል በማለት ነገር ይቀራሉ። ሁሉም ነገራቸው ከሰው ጋር አይገጥምምና ሁሌም ለጸብና ጥላቻ የተዘጋጁ አውሬዎች መሆናቸው የታወቀ ነው። ደፋር ሀቀኛ አንደበረቱና እነርሱን የሚበልጥ መስሎ ለታያቸው ሰው ሁሉ አርፈው አይተኙለትም። ማጥቃትና ስም ማጥፋት ተቀናቃኞቻቸውን ለማጥፋት የሚንደረደሩበት ብልሃት ነው። በመትኩም በዙሪያቸው የሚያቀርቡና የሚሰበስባቸው ፈሪዎችን፣ አደርባዮችን፣ ስግብግቦችንና በማህበራዊ ኑሮያቸው በሙያቸውና በሰብዕናቸው ከነርሱ ያነሱትንና በማህበረሰቡ የተጠሉና የተናቁ ግለሰቦችን ነው። በደርግ ሆነ በወያኔ ጊዜ ከታች አንስቶ እስከ ላይኛው የመንግስት መዋቅር ድረስ ተሰግስገው የነበሩትን እግረኛ ካድሬዎች፣ የቀበሌ ሹሞችና ሚኒስትሮችን ሁሉ ስናስታውስ ሁሉም ልክ እንደዛሬው ሬድዋን ሁሴን ጥላቢሶች ናቸው። ሬድዋን ሁሴን የሚታወቀው እንደበቀቀን በመጮህ ህሊናውን ሽጦና ምላሱን አከራይቶ ለመጣው ባለስልጣን ሁሉ ሲያሸረግር ነው። ሬድዋን ሁሴን እዚህ እንደ ምሳሌ ለመጠቀም የተገደድኩት በመለስ ዜናዊ፣ በኃይለ ማርያም ደሳለኝና በአብይ አህመድ ዘመን በተከታታይ እየሰራና እየሰራ የቀጠለ ዝቃጭ ግለሰብ መሆኑን ድፍን የኢትዮጵያ ህዝብ ስለሚያውቀው ነው። ይኸው ዛሬም ለአብይ አህመድ ምላሱን አከራይቶ ኑሮውን እየገፋ ይገኛል። ኢትዮጵያዊነት ያቸንፋል፣ ዘረኝነት ይውደም። በይሳው ነኝ ከምዕራብ አሜሪካ።
መላው የፍኖተ ዲሞክራሲ ራዲዮ ስርጭት አድማጮችና አዘጋጆች እንኳን ለገና በዓል በሰላምና በጤና አደረሳችሁ። የኢትዮጵያ ህዝብ የዘውዱን ፍራት ከላይ ላይ አውርዶ የራሱ የሆነ ዲሞክራሲያዊ መንግስት ለመትከል እስከዛሬ ድረስ ባለመቻሉ ለተፈራረቁ አምባገነንና ኩይ ገዦች መጫወቻ መሆኑ የሚያሳዝን ታሪካችን ሆኗል። በደስታና በሆታ ያስተናገዳቸው አዲስ መሪዎቹ ሳድሩስ አይውሉ ያስከፉት ያለውን መንግስት አምሮ ታግሎ በመጣል ለአዲሱ ባለተራ መንግስት ለልያለ በፍቅር አስተናግዷቸዋል። እልል የተባለላቸው አዲስ መሪዎችና መንግስታቸው አሳፋሪ በሆነው ኔታ ያቀፋቸውን ህዝብ ከመቅጽበት በመቅዳት ፍዳውን ያሳዩት ከዘንድሮ ላይ ደርሰናል። እንደ ዘበት የኢትዮጵያ ህዝብ ፍዳውን ነው ላለፉት 47 አመታት እየኖረው አለ። አሳዛኝና አስከፊ ታሪክ ይህ ለምን ሆነ የሚል ጥያቄ ማንሳት የሚገባ ይመስለኛል። ጥያቄው ማንሳት ብቻ ሳይሆን ትክክለኛ መልስ መስጠት አለብን የሚል እምነቴ ጠንካራ ነው። ይህ ካልሆነ ግን ተመልሰን ያንኑ ድግግሞሽ ነው የምንኖረው። ወገኖች ሆይ ክፉ መንግስትና መሪውን ታግሎ መጣል ተገቢና ትክክለም ነው። በዚህማ የኢትዮጵያ ህዝብ አይታማም። ምክንያቱም የዘውዱን መንግስት፣ የፋሽስቱን መንግስት፣ የዘረኛውን የወያኔ መንግስት በመራራ ትግሉ ከላዩ ላይ አሽቀንጥሮ ወርውሯቸዋልና። ችግርና ፈተና ውስጥ የምንገባው በጣልነው መንግስትና መሪ ምትክ የምንቀበለውን አዲስ መሪና መንግስት ሳንመረምርና ሳናጤን በደስታ ሰክረን መቀበላችን ላይ ነው። እንዲያውም በዘንድሮ መንግስት መሪ ላይ ያሳየነው ደስታ፣ ጭፈራ፣ ምስጋናና ሙገሳ ምንኛ መሳሳታችንን አንጸባረቀ ሳናንቀላፋ ያቃጀናል። መሪ ተብዮችም እህልዋቸው እስኪያበቃ ድረስ ባለችው ጊዜ ውስጥ ህዝቡን የሚያማልሉበት ተንኮል አይጠፋቸውም። ደርግ ህዝቡን ጥላቻ ያስቀየሰው በሶማሌ ጦርነት ነበር። የተጠላው ደርግ በሶማሌ ጦርነት ተጠቅሞ የመወደድ መጠኑ ጣሪያ ነክቶ ነበር። ሆኖም ያን መልካም አጋጣሚ ለቀና ሳይሆን ለክፉ ባህሪው በመዋሉ ከመውደቅ አላመለጠም። የመለስንና የባድሜን ድራማ ማለትም ከባድሜ መልስ ወደ መለስ ለወያኔና ለመለስ እድሜ መስጠቱን አንክድም። ወያኔም እድል የተፈጠረለት መልካም አጋጣሚ ለህዝብ አገልግሎት መዋል ባለመቻሉ በሚያስቅ ሁኔታ ተነነ። የዘንድሮ መሪና መንግስት ደግሞ መያዣ መጨበጫው የሚገኝ አይመስልም። ህዝቡ ለመሪ ተብዮ የሚያሳየው ስሜት ሞቅ ቀዝቀዝ እያለ ነው። ህዝቡ በተለይም አማራው ሲታረድ ዘወልድ ብሎ የሚከላከልለት መንግስት ያጣ የኢትዮጵያ ህዝብ ቁጣ ከፍ ያለ ይሆናል። በትግራይ ጦርነት የተረፈው መወደድ ደግሞ መጠኑን አልፏል። የሚያዘልቅ አለመሆኑ ግን የተረጋገጠ ነው። በወለጋ ውስጥ ኦነግ ሸኔ አማራዎችን አስተቃቂ በሆነ መንገድ ሲገድል መንግስት ጦሩን ወደ ሌላ ክልል ያዘምታል። ሱዳን ሀገር ስትወር ጦርነት በትግራይ ይታወጃል። ተገደሉ ወይም ተያዙ የተባሉት ቱባ ወያኔ መሪዎች በመጨረሻው በላያቸው ላይ የማፈላለጊያ ብር እንደታጠለባቸው ሰማል። ወጣት የሆኑ የወያኔ ወታደሮችና ከፍተኛ የጦር መሪዎች ሲማረኩ 100 ሜትር ሊራመዱ የማይችሉ የወያኔ መሪዎች በሁለት ተከፍለው ወደ ተራራው ውስጥ ሮጠው ገቡ ተብለናል። የሚገርም ነው። ዲያስፖራ ያለው ኢትዮጵያውያን ደግሞ ሌላ ድራማዎች ነን። ድሮ ማለትም በህብረትና ቅንጅት ወቅት የሚያስመሰግን ትግል ዲያስፖራው ማድረጉ ይታወሰኛል። አብዛኛዎቻችን ጸረ ወያኔዎች በመሆናችን የአሜሪካንን የምክር ቤት ተመራጮችን በወያኔ ላይ ለማነሳሳት ሞክረናል። ድራማ የምንሆነው ግን ዘንድሮ ነው። ያለው መንግስት ዘረኛ ነው፣ መሪ ተብዮም አጨርባሪ ነው ባልናፋችን ዛሬ በአሜሪካ ድጋፍ ልናሰጠው ስንር መሰመስ እንታያለን። ከትግራይ ጦርነት በኋላ ዛሬ ማማራው በየአካባቢው ይታረዳል። መንግስትና መሪው የሚያሳዩት መቆርቆር አይታይም። ዲያስፖራው ይህን ጨካኝ ጣራማራ የሆነ መንግስትና መሪ ነው በአሜሪካ ድጋፍ ሊያጠናክረውና ሊያደላድለው የሚፍጨረጨረው። አሁን ይህ ለምን ሆነ ብለን መጠየቅ አለብን። ለጥያቄው ተገቢና ትክክለኛ ምላሽ ካጣን ያው እንደፈረደብን ያዙሪቱን ኑሯችንን መኖር አለብን። ይህ ግን አማራጭ ባለመሆኑ ሁላችንም ወደ ህሊናችን እንመለስና ይህን ጀግና ህዝብና ውድ አገራችንን እናድን። ደግሞም ልናደርገውም ይቻለናል። መላን ንፍጠር። አሸናፊ ከአትላንታ።
ይድረስ ለፍኖተ ራዲዮ የኢትዮጵያ አንድነት ድምጽ አዘጋጆችና አድማጮች እንደምን ሰንብታችኋል? እግዚአብሔር እድሜያችሁን ያርዝመውና በአሁኑ ሰዓት በተለይም ኢትዮጵያን ነፍስ ግቢ ነፍስ ውጪ ባለችበት ሰዓት እናንተ ብቻ ናችሁ ለኢትዮጵያ የሚጠቅም የወደፊት አቅጣጫ ተቋም የሆናችሁት። በመሆኑም እድሜና ጤና ይጨምርላችሁ ይያልኩ ይጠቅማል ካላችሁ ይህችን መልእክቴን አስተላልፉልኝ። ኢትዮጵያ ሀገራችን አምባገነኖች እየተፈራረቁ አንዴ ከሩሲያ ሌላ ጊዜ ከቻይና ብዙ ጊዜ ከእንግሊዝ ከአሜሪካ ወዘተ በመተባበር በሌላ አነጋገር የእናቶች ነካሽ በመሆን ህዝባችንን እርስ በራሱ በዘር በሃይማኖት ብሎም በመንደር እንዲባላ ያደረጉ ናቸው። የእናቶች ነካሾችን በመጠቀም ኢትዮጵያን ቢያንስ በሶስት ለመከፈል ማለትም ኦሮሚያ፣ ኦጋዴንያ፣ ትግራይ፣ ትግሪኛ የመሳሰሉ ትንንሽ ሀገራትን ለመፍጠር እየተራወጡ ይገኛሉ። ወያኔ ይሃደግ ኢትዮጵያን በበላይነት ተቆጣጥሬ ካልገዛው ኢትዮጵያ በትንትኗ ይውጣ እያለ ሲወራጭ ይታያል። ወያኔ ከተንኮሳኮተ ያሳደገቻቸው ደግሞ አሜሪካንን ተማምኖ ኢትዮጵያ የምትባል አገር የለችም ያለችው አያላን መንግስታት ለራሳቸው ጥቅም ሲሉ የዛሬ 50 አመት የፈጠሯት ናት። እሷንም ቢሆን ያለቀላት አገር ናት ካለው ከሚለው ሻቢያ ጋር በማበር ከወያኔ የበላይነት የበላይ ለመሆንና ጌቶቹ የሰጡትን የቤት ስራ ለማስጠናቀቅ ደፋ ቀና በማለት ላይ ይገኛል። ወያኔ በ27 አመት አገዛዙ ኢትዮጵያ የሚባል ስም ሳይጠራ ብሔር ብሔረሰቦች ያለ ዘረኞችን ሲያጠናክር አንዱን ሃይማኖት በሌላኛው ላይ አስነስቶ ሲያባላ ከረመ። ሆኖም ኢትዮጵያ ለጥፋ አልቻለችም። የቤት ስራውን የሰጡት ጌቶቹ የምንፈልገውን ዓላማ ሊያሳካልን አልቻለም በማለት ጥግ እንዲዝና አርፎ እንዲቀመጥ ባዘዙት መሰረት መቀሌ መሽጎ እንዲቀመጥ ሆነ። በእነሱ ፋንታ ቁጥር 2 አዴፓ ይሃደግ የሚባል ጉድ ቤተ መንግስት እንዲገባ ይወያኔ ማደጉ የሆነውን አብይ በሚባል የሚመረው የቀንጅብ ለቀቁባት። ይሄም የቀንጅብ አሳዳጊዎቹ የኢትዮጵያስን ባለመጥራት ሊያጠፋት ሞክረው ያልሳካላቸውን ኢትዮጵያ ኢትዮጵያ በማለት ኢትዮጵያን ለማጥፋት በመቀዘር ላይ ይገኛናቸው። ብዙ ኢትዮጵያውያን የኢትዮጵያስን በመጠራቱ ኢትዮጵያ ኖረችልን በማለት እየተዘናጉ ይገኛሉ። ይህ ግን ኢትዮጵያ የትም አያደርሳትም። ለምን ብትሉ ይህ የኦዴፓ ኢሃደግ መሪ አላማውን ለማሳካት የሚላቸውን በጥሞና መከታተልና መታገል ያስፈልጋል። ለምሳሌ ርካብና መንበር ብሎ በጻፈው ወይም ሰው በጻፈለት መጽሐፍ ላይ እንዲህ ይላል፣ ለሰው ልጆች የሚፈልጉትን ተናገርና አስተኛቸው፣ አንተም ጉዞህን ቀጥል፣ እንቅልፋቸውን ጨርሰው ሲነቁ አንተን የፈለክበት ስለምትደርስ አላማህን ታሳካለህ ይላል። እንግዲህ ይህ ሰው ኢትዮጵያ ኢትዮጵያ ያለ ኢትዮጵያውያንን ያስተኛ በኦሮሞ በኮንሶ በመተከል አራስንቱ የዘጽራት በተለይም ኢትዮጵያውያን አማራ ዘፍጠኛ በማለት ያስከደለ ይገኛል። በመሆኑም ኢትዮጵያውያንን የአንድነት ኃይሎችን የምንል ሁሉ ተባብረን በእያለንበት መንደር አገር ሀገር እነዚህን እፍኝ የማይሞሉ ዘረኞች ጠባቦችን ታግለን ማሸነፍ ግዴታችን ነው። በዚህም ኢትዮጵያ ታፍራና ተከብራ ለዛላን ትኖራለች ሲሉ ደብዳቤያቸውን ያደረሱልን የዓለም ጸሐይ ኢትዮጵያ ከምስራቅ ካናዳ ናቸው።
አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችን በዚህ ይጠናቀቃል። ሳምንት አርብ እስከምንገናኝ ደህና ቆዩን።
የነፍሰኞች ልጅ ነኝ። ያጥንታቸው ፍላጭ የደማቸው ውጤት ሞቶ ያስከበሯት የኢትዮጵያ ባለቤት በነፍስና በነፍስ ልዩነቱን ሳታውቅ እነሆ ግማሽ ሙት ዓመት ከተጣላካት የነፍሰኞች ልጅ ነኝ። አራ እንኳን ከባንዶቹ አልተፈጠርኩ ያኔ ሁኔታዬ ነበር ካዲ ወያኔ ነጻነት ማው ሸክም ወዳድ ገኛ በገዛው ይምላል ሲነሳም ሲተኛ እኔ ለሙት ብሎ ጭራሽ አይነሳም የወራሪን የወራሪም ጫማ ይሻለዋል መታ ነጻ ነጻ ሆና ከሚያይ ውድና ታገሩ ለፋሽስቶች ግቢ ዋርድያ መሆን ነው ኩራትና ክብሩ ነጻነትማው ሸክም ወዳድ ገኛ ለባሪያ ፈንጎች ሲጸልይ የሚኖር ሲነሳም ሲተኛ ያዋረደ ይመስሎ ሲለኛል ነፍጠኛ አዎ ነፍጠኛ ነኝ ሸዋረ ግልግሌ የቋራው ፊት አውራሪ ወርቁ ኃይለ ማርያም ማሞ ጦና ዑመር ሰመተ አምረው ብለ ቢትወደድ አዳነች ያጃ ካማ ኬሎ ነፍስ ተሸክሞ ተዋግተው አዋግተው ወራሪን አባረው ባስረክቡ አገር በየደረስንበት ውርደት ልብስ ሆነን እንዳለን ሀበሻ እንሳደድ ነበር ባለቤት እንዳጣ የገበያ ውሻ አዎ 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 ነፍጠኛ ነኝ ሀብተ ጊዮርጊስ ደናግዴ ባልቻ አባ ነግሶ እነ አብርሃም ደግሞ ጨሃ በላይ ዘለቀ አሉላ አባ ነጋ እምዬ ምኒልክ ጣይቱ ሁሉ ዘራ የደረሰና ጅግናው አብዲስ አጋ ከአራቱም ማዕዘን በኢትዮጵያ አርበኞች በእነዚያ ነፍጠኞች ነጻ ባንወጣ ሁነን ኖር ነበር ከማዳጎዣ አህያ እናገኛ ገንበጣም ጎባጣ አዎ ነፍጠኛ ነኝ በንፍጥና በነፍጥ ልዩነቱን ሳታውቅ እነሆ እነሆ ግማሽ ምዕተ ዓመት ከተጣላ ካልክ አዎ ነፍጠኛ ነኝ በአራቱም ማዕዘን ዘር ሃይማኖት ሳይሉ እነዚያ ነፍጠኞች የኢትዮጵያ አርበኞች በባዶ እግራቸው ጋር ሸንተረሩን ተራራ ሰንጥቀው ባኖራት ኖሮ ኢትዮጵያን አኩርተው ሰንደቋን አልብሰው እንዳላ በሻው በጀርባው ላይ አዝሎ መቀመጫ ወንበር እነ ሲኞር ሲኞሪታን ጧትና ማታ ጩኖ ያጓጉዝ ነበር እያ በነፍጥና በነፍጥ ልዩነቱን ሳያውቅ እነሆ ግማሽ ምዕተ ዓመት ከተጣላ ከሀቅ ያሳፈረ መስሎት ክብሬን ያዋረደ ነፍጠኛ ነኝ ለኛ ታሪክ እየናደ አዎ ነፍጠኛ ነኝ አዎ ነፍጠኛ ነኝ አዎ ነፍጠኛ ነኝ
በጫወታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን ስንት ደስታ አየን ስንት አየን መከራ ሲፈራረቁብን በተራ በተራ ቃል ፈሳት የሰቆ ከናቶች አለቆ ተረሱ እነዚያ ግዚያቶች ስንት ደስ ታየን ስንት አየን መከራ ተራረቁብን በተራ በተራ ስንቱን አሳለፍን በጨዋታ በደስታ ባዘን ባለፉት አመታት ስንቱን አሳለፍን ስንት ደስታየን ስንታየን መከራ ሲፈራረቁብን በተራ በተራ የዋህነታችን ጎልማሳነታል በውርድና መጣና ልናወራው በቃን ያ ሁሉ አለባና ያሳለፍነው ጊዜ ጥሩ ነው መጥፎም ነው ግን ለጥረት ያህል ስንቱን አሳለፍነው
ከቶ ወዴት ናችሁ? መጀመሪያ አንኳኩተው እውነትን ገደሏት ከዚያም በውድቅቱ ፍትህን ቀጠሏት ሐቅ ምርኩዙን ነጥቀው ውሸት ቢያስታጥቁት ታሪክን ዘልዝለው አፈርደች ያበሉት ለካስ በነሱ ቤት አንዳች አልተረፈም ለወሬ ነጋሪ በርኩስ ተግባራቸው ከሳሽም መስካሪ ፍርድ ቤት ቢገተር ከአጥቢያ ከፍተኛ ከቶ ምን ይረባል ህግን አስከባሪ ባገር የለም ዳኛ በትላንቱ ድረት ኡዚ ባጠነቸው ጳውሎስን የሚያስንቅ መስቀል አገንድረው ሰው በበለተ እጅ መቋሚያ ገትረው ከጠዋት እስከ ረፋድ ስማአኒ ይላሉ ደግሞም በደረቅ ሌት ብራና ወጥረው አምናን የሚደልዝ መጽሐፍ ይጽፋሉ አረር የቀደደው ቦምቤ ቦተረፈው ዘይት የጠበሰው ግርፍ የተለተለው ኖራም የለሰነው ለአገር ሟች ሰለባ አፈር ከቀየጠው ድፍን 50 አመቱ ወይም 40 አመቱ ቀረበ እንኳን ቢባል 10 ወይ 5 በርግጥ ምን ይመጣል ከወያኔ ወዲህ ሞት አዲስ ሬሳ እንደሆነ የፊቱን ያስረሳል አምባቢውም እንደሁ አፈር ባይገባ እንጂ ሳለ በቁም ሞቷል እና ያ መላኩ እነ ሻምበል ፍቅሬ እና አይተ ፍስሐ ጭራቁ ኮሎኔል እና አስፋው ለገሰ እነትዬ ህይወት ባንጃ ደም ያስጠጡ በመጻፍ ሲያሜ ወንጀል እየሸጡ ይጦረቱ ይዘዋል በሽያጭ ጭብጫቦው ለሙት ህልውና ተስካሪ ያወጡ በዚያ ያዛቸው የሚቀር አይመስልም ገነት መግባታቸው አገርና ግዜን እናንተ ያልሞታችሁ ጥንት የነበራችሁ ከቶ ወዴት ናችሁ?